አዲስ አመት አዲስ ተስፋ አዲስ ራዕይ የምንሰንቅበት ወቅት ነው። ነገር ግን ደሞ ሐላፊነቶችንም ይዘው ይመጣል። እንደ ሀገር እንደ ግለሰብ በሚፈልጋቸው ነገሮች ላይ ለውጥ ለማምጣት ያሉን ሐላፊነቶች ምንድናቸው? በዚህ ዙሪያ በምሽቱ የምንወያይ ይሆናል። በሌላ በኩል ደሞ ሌሎች ዘገባዎችም ይዘናል እናስተዋውቃችሁ።
የጀመርኩት የዛሬ 2 አመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ ቀድጄ እበላለሁ። ግን ልጅ ከወለድኩኝ በኋላ እናዚህ ማገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ። በአማርኛ ግን አይምሮ የሚገነቡ የልጆችን ልብ ለፍቅር፣ ለሰላም፣ ለመልካም ነገር የሚያነሳሳ የለም።
የሰማችሁት ነዋሪነቷን በዚህ በዩናይትድ ስቴትስ በዲሲ አካባቢ ያደረገች ወጣት ጸሐፊ ነው። የልጆች መጽሐፍትን ትጽፋለች። ታቲያና ክፍሌ ትሰኛለች። በምሽቱ እንግዳችን አድርገናታል። ሰዓት እንዳፈቀደ ሙዚቃና ሌሎች ዘገባዎችን እንዲሁም ደግሞ ጥንቅሮችን የምናሰማችሁ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የማክሰኞ ምሽት መስከረም 3 2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር አብራችሁ ታመሹ ዘንድ በአክብሮት የሚጋብዛችሁ ኤደን ገረመው የመርሃ ግብሩ አስተናጋጅ፣ ኤልያስ አስማረ ደግሞ አቀናባሪ፣ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የምናደርገው እንግዲህ የውይይቱን ክፍል ነው። አዲስ ዓመት አዲስ ተስፋ አዲስ ቀን ይዞልን ይመጣል። ክረምቱ አልፎ ደግሞ ብርሃኑ ወገግ ሲል አበቦች ሲፈኩ ደግሞ በሰዎች ልብ ውስጥም ተስፋ ይፈጠራል። በተለይም ደግሞ ከፍተኛ የሆነ የኑሮ ውድነት፣ ድርቅ፣ መፈናቀልና ጦርነት እንዲሁም ደግሞ ሌሎች መሰረታዊ ተግዳሮቶች ባሉበት ሀገር ውስጥ ተስፋን መሰነቅ መጣር እንዲሁም ደግሞ ማሳካት እጅግ አስፈላጊ ነው። ከፍተኛ የሆነ የወጣቶች ቁጥር ያሉባት ሀገር ኢትዮጵያ አንዷ ናት። ካለባቸው ሀገሮች ኢትዮጵያ አንዷ ናት። እንግዲህ እነዚህ ወጣቶች ደግሞ የራሳቸው ተስፋ የራሳቸው ራዕይ ይኖራቸዋል። 2014 ዓ.ም እንዴት አለፈ? እንዴት ገመገማችሁት? እንደ ግለሰብ እንደ ሀገር እንዴት ተገመገመ? በቀጣይ ደግሞ ለማሳካት እንደ ሀገርም እንደ ግለሰብም ለውጥ ለማምጣት ምን ማድረግ አለብን በሚለው ዙሪያ አጠር ያለ ውይይት እናደርጋለን። በስልክ መስመራችን ላይ ሁለት እንግዶችን ጋብዘን ነበር። የአንደኛው ስልክ አልተሳካልንም። ቆየት ብሎ የሚገባ ይመስለኛል። የመጀመሪያዋ እንግዳዬ ጋ ግን ውይይቱን ይዘን የምንቀጥል ይሆናል። የእናንተን አስተያየቶችም ደግሞ ወደ በኋላ ላይ መለስ ብለን ዘጋቢዎቻችን በቪዲዮ የቀረጿቸውን የምናሳያችሁ ይሆናል። ስለዚህ የመጀመሪያዋን እንግዳይን አስተዋውቃለሁ። የምስራች ዘውዱ ትባላለች። የምስራች እንደምን አመሸሽ? እሺ፣ የምስራች ጥሬን አግፍረሽ ስለተገኘሽ በጣም ነው የማመሰግነው። እስቲ ጥቂት ስለ ራስሽ አስተዋውቂልኝ አጠር አድርገሽ። የምስራች
እሺ፣ አመሰግናለሁ። ስሜ የምስራች ነው። ያው ሰራተኛ ነኝ፣ የአይቲ ባለሙያ ነኝ።
እሺ መልካም። እሺ ምስራች፣ በድጋሚ እንግዲህ ጥሪያችንን አክብረሽ ስለመጣሽ እናመሰግናለን። ይሄ ውይይት ሰፋ ብሎ ሌሎች እንግዶችም ጋብዘን ይቀጥላል ብለን ነው የምናስበው። ቆየት ብሎ ይገቡ ይሆናል። እንግዲህ ኤልያስ እየሞከረ ነው። እኔና አንቺ ግን እንጀምርና አድማጮች ስላሉ መስመር ላይ 2014 ዓ.ም እንደ ግለሰብም እንደ ሀገርንም እንዴት አየሽው? እንዴት አስተናገድሽው? እስቲ አጠር አድርገሽ ንገሪኝ።
2014 ዓ.ም ጥሩ ነው፣ ምንም አይልም። አንዳንድ አስቸጋሪ ነገሮች ያሉበት እንደ ሀገር፣ እንደ ግለሰብ ግን ጥሩ አቺቭ ያረኳቸውም ጥሩ ያሳኳቸውም ጥሩ ነገሮች አሉበት። እንደ ሀገር ግን ትንሽ አስቸጋሪ ነው የምንሰማው ነገር፣ የሀገር ያለው ነገር በጣም ከባድ ነው። እንግዲህ 2015 የተሻለ እንደሚሆን ተስፋ እናደርጋለን።
እውነት ነው። አንቺ እንግዲህ ብዙ ሰዎች በጣም ብዙ መጥፎ አሉታዊ ዜናዎች የተሰሙበት አመት ነው ብለው ያስባሉ። በእርግጥ ደግሞ እንደ ሀገርም የተሳኩ ስኬቶች አሉ ብለውም የሚያስቡ ሰዎች እንዳሉ ሁሉ በዛኑ ልክ ግን ደግሞ ብዙ አይነት መፈናቀሎች፣ ድርቅም ነበረ በየቦታው ረሃብ፣ በድርቁ የተነሳ የተከሰቱ ረሃቦች፣ መፈናቀሎች ነበሩ እና ያ እንደ ወጣት ምን አይነት ስሜት ነው ያሳደረብሽ? ወጣቶች ላይ ምን አይነት ጫና ያስከትላል ትያለሽ?
አስቸጋሪ ነው። በእርግጥ ማለት 2014 እንደዚህ አይነት ነገር ማለፍ አልነበረበትም እንደ ሀገርም ስናስበው። ምክንያቱም ሀገር ላይ ቅርስ እናጣ እንበታተናለን። ሲበተን ቤተሰብ ይፈናቀላል። ተማሪዎች መማር አይችሉም። ወጣቶች መስራት አይችሉም። ይህ ደግሞ ወጣቶች መስራት ካልቻሉ ሀገር ናት የምትወድቀው። ኢኮኖሚካሊ ሀገር ናት እየወደቀች የምትሄደው እና በጣም አስቸጋሪ ነው። በእንደዚህ አይነት ሁኔታ እርስ በርስ ግጭት፣ ጦርነት፣ ረሀብ፣ መፈናቀል ያለው የስራ ማጣት እነኚህ ነገሮች ደግሞ በጣም ነው ሀገርን የሚጎዱ። እኔ በዚህ መልኩ ነው የማየው። በጣም አስቸጋሪ እንደነበር ነው የሚሰማኝ።
አዎ፣ የስሜት ጫናም አለው። እስቲ ግን ለወጣቶች የትኛው የበለጠ የሚከብደው? በእርግጥ ችግርን ከችግር ማወዳደር ባይሆንብን ሰላም ማጣቱ ይገዝፋል ወይስ በየቦታው የተፈጠረው ድርቅ እና መፈናቀል ወይስ ደግሞ ስራ አጥ መሆኑ? ምክንያቱም ይህንን የምጠይቅሽ ለምንድን ነው አንዳንድ ሰዎች ሰላም ማጣቱም የተለያዩ ችግሮችም የሚመጡት ወጣቱ ስራ አጥ ስለሆነ ነው የሚል አስተያየት ስለሚሰጡ ነው። እና አንቺ ከየትኛው ወገን ነሽ? ምን አይነት አስተያየት አለሽ? እና ለምን እንደዛም እንደምትይ እስቲ አያይዘሽ ንገሪኝ።
እኔ የምለው መጀመሪያ ሰላም ነው የሚቀድመው። ሰላም ሲሆን ተክተን መስራትም እንችላለን። ግዴታ ባለን ሙያ ብቻ ሳይሆን ራሳችንን መቀየር በምንችልበት ሙያ ሁሉ ተማርተን መስራት እንችላለን። ሰላም ሲኖር ማለት ነው። ረሃብን፣ ድርቅ፣ መፈናቀልም የማይኖረው ሰላም ሲኖር ነው። የእነኚህ ነገሮች ያለመኖር ትልቁ ምክንያት ሰላም መኖር ነው። በመጀመሪያ እኔ የሚታየው ሰላም ሲኖር ሁሉም ነገር ሰላም ነው የሚሆነው። ሰው በሰላም ውስጥ ሲገባ ሰርቶ በሰላም ሲገባ ሀገርም ስቴብል የምትሆነው ሰላም ሲኖር ነው፣ መረጋጋት ሲኖር ነው። ክፍሉም ሰላም ቢኖር ይቀድም ይሻላል ብዬ ነው የምለው።
እውነት ነው። ምክንያቱም እንግዲህ ስራ አጥነትም ችግሮችም ሁሌም የነበሩ ናቸው፣ እስኪቀረፉ ድረስ ይቆያሉ ብለን እናስባለን። እና እነዛን ደግሞ ለመታገል
እኛ የምናመጣቸው ነገሮች ናቸው። እነኛ ስራ ማጣት የኛ ድክመት ነው። መፈናቀል፣ እነኚህ ነገሮች ተፈጥሯዊ ያልሆነ ነገር ሁሉ የኛ ክፍተት ነው ብዬ ነው ማለት። መፈናቀሉ የኛ ክፍተት ነው።
ትክክል። እኔም ወደዛ
ራቡን ካልሰራን የኛ ክፍተት ነው። ስለዛ ሰላም ካለ ሌላው ነገር በእኛው ራሳችን የምናስተካክለው። እንደ ሰው ተክተን ከሰራ የማይቀየርበት ምክንያት የለም።
ትክክል። እሺ፣ የምስራች እንግዲህ እስቲ ደግሞ ስለ ስራ አጥነት እናንሳ። ስራ አጥነት እየተባባሰ መጥቷል። ወጣቶች ስራ ፈጣሪ መሆን ይፈልጋሉ፣ ይሻሉ። ግን የስራ አጥነቱ በተለይም የኑሮ ውድነቱም ከፍ እንዲል ያደረገው አንደኛው ስራ አጥነት ነው እና እስኪ ደግሞ ስለ እሱ ንገሪኝ። ወጣቶች ምን ቢያደርጉ መልካም ነው ትያለሽ? አንቺ በእርግጥ የአይቲ ስራ ላይ ያለሽ ስራ ይዘሻል፣ ግን ደግሞ ሌሎች ተመርቀው ስራ ያልያዙ ተማሪዎች አሉና ወጣቶች አሉና ምን ቢያደርጉ ይበጃል?
በመጀመሪያ ደረጃ ስራ ማጣት ማለት ግዴታ የተማርንበት ብቻ መሆን የለበትም። ቢሆን ጥሩ ነው፣ ግን ያ ነገር ሲገኝ ግን ራሳችንን በተለያየ አይነት ነገር በትንንሽ ኢንተርፕራይዝ እንዲሆን መስራት አለብን። ስለዚህ ደግሞ መንግስትም የራሱ ኃላፊነት አለበት። ልጆች ተምረው ራሳቸውን ብቁ ካደረጉ ድረስ እነኛን ደግሞ ቦታ የማስያዝ ኃላፊነት አለበት ብዬ ነው ማስበው።
እሺ፣
በተጨማሪ ደግሞ ወጣቶች ምንም አይነት ስራ መናቅ ሳይሆን በጣም እኮ ተምሳሌቶቻችን አሉ አይደል? እንዴት እነ ቻይና ብናይ የሩቅ ምስራቅ ብናይ ያደጉት ሀገራቸውን ለመለወጥ በአጭር ጊዜ ውስጥ ነው እንደዚህ አይነት ለውጥን ያሳዩት፣ ቆራጥነት ስላላቸው ማለት ነው። አክቹዋሊ ስራ ማጣት የራሱ የሆነ ኢምፓክት አለው። በእርግጥ ግን እኛ ቆራጥነት ይወስነዋል እያስባለ ያለን ነገር ከምንቅ መስራት አለብን። ትንሽም ነገር ትልቅም ነገር ሳምን ያንን ነገር ማድረግ አለብን ብዬ አስባለሁ።
እሺ፣ የምስራች ውይይታችንን እዚህ ላይ ቆም እናርግና የአሜሪካ ድምጽ ዘጋቢዎች ከሰሞኑ ዞር ዞር በማለት አዲስ አመትን እንዴት ልትቀበሉ አስባችኋል? 2014 ዓ.ም ደግሞ እንዴት አለፈ ሲሉ አሁን እኛ አንስተን የምንወያይበትን ጉዳይ አጠር አድርገው አስተያየት ሰብስበው ነበረ። እነሱን ሰምተን እንመለስ።
እነት ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔም ፈልገው እንደኔ እንደ ሀገር ምንድነው እኔ ኃላፊነቴ ለሀገር የሚለው ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር just 2015 ላይ እንዳይደረግ በሚለው ማለት ነው።
የሰማነው እንግዲህ የምስራች ዘውገን ነው። ሞክሽሽ ናት፣ ከሐዋሳ ነዋሪ ናት። እሷም እንደ ግለሰብ በራሴ ማድረግ ያሉብኝን ኃላፊነቶችን መወጣት ፈልጋለሁ ብላለች፣ ስለ ሰላም አንስታለች። ሁለተኛ አስተያየት ሰጭም አለን፣ ወደ እሱ እንለፍ። አብዱራህማን አብዱላሂ ይባላል ከድሬዳዋ።
ችግር እጦት አለብን እኛ እኔ ተመርቅ ያለው ሁሉም ነገር ይያለው እኔ አይደለሁኝም። እኔ እንደኔ ያሉት ወጣቶች ብዙ ከኔ የበለጡት ስራ ከኔ በፊትም የተመረቁት ዲግሪም ማስተርም ይዞ ያለ ስራ የተቀመጡት ወጣቶች አሉ።
እንግዲህ አብዱራህማን አብዱላሂ የድሬዳዋ ከተማ ነዋሪ ነው። ከዛ ካሰባሰብ ነው አስተያየት ላይ ነው የሰማ ነው። ይህም ስራች እንግዲህ እንደሰማሻቸው እነሱም ልክ እንዳንቺ ስለ ሰላም አንስተዋል፣ ስለ ስራ አጥነትም አንስተዋል። በቅድሚያ እንግዲህ እንደ ግለሰብ ምን ማድረግ አለብን? እያንዳንዳችን ሰላም እንዲመጣ እንደ ግለሰብ ሶሻል ሚዲያ ላይም ከምንጽፋቸው ነገሮች አንስተው ምን ማድረግ አለብን የሚለው ላይ እንሂድና ከዛ ደግሞ እንደ ሀገር ወደሚለው እናልፋለን።
እሺ፣ ሀገር ማለት የግለሰቦች ጥርቅም ነው አይደለ? የኔ ቤት የጎረቤት ቤት እያለ አካባቢ የሆነ ከተማ እያለ ነው ሀገር የሚሆነ። ስለሆነ እያንዳንዳችን ቫሉ አለን ማለት ነው። ሰላምን ለመስጠት ሰላም እንዲሆን ለማድረግ እያንዳንዳችን ከግለሰብ ነው የሚጀምረው። ሁሉም ቤት ሁሉም ግለሰብ የየራሱን አስተዋጽኦ የሚያደርግ ሆነ አላስፈላጊ ሚዲያዎችን አላስፈላጊ ሊንኮችን ሼር ማያረግ ከሆነ ሰላም የማይመጣበት ምንም አይነት ምክንያት የለም። ጊዜው እንዳልኩሽ ቴክኖሎጂ ጊዜ ነው። ነገሮች በሴከንድ ዓለም ላይ የሚዛቡበት ጊዜ ላይ ያለ ነው ነው እንዳይት ሊንክንም ማለት ነው። እና በሴከንድ ውስጥ ዓለም አንድ ጊዜነችበት ዓለም ላይ ሆነ ነገር የተለኮሰ ነገር ዓለም ላይ ነው ከዛ ነው እንትን የሚለው ና እያንዳንዳችን ራሳችንን የምንጠብቅ ከሆነ ራሳችንን ከነገሮች የምንገደብ ከሆነ ሀገር ሰላም ማስኝበት ምንም አይነት ምክንያት የለም። ምክንያቱም ሀገር የግለሰቦች ውጤት ስለሆነች የግለሰቦች ስብስብ ስለሆነች
ብዙ ጊዜ እንግዲህ አንድ እዚህ ሙያ ላይም እንዳለ ሰውም የምናስተውለው ነገር አለ። ወጣቶች ሰላም ችግር ያለው ጦር ሜዳ ብቻ ይመስላችኋል። ማህበራዊ ሚዲያ ላይም ደግሞ ብዙ ሰዎች እንደዚህ ግጭትን የሚፈጥሩ ነገሮች በሃይማኖት በዚህም ደግሞ ስልካችን የተቋረጠ ይመስላል ከምስራች ጋር የነበረን የተወያየን ያለ ነው። 2014 ዓ.ም እንዴት አለፈ? 2015 ዓመትስ እንደ ሀገር እንደ ግለሰብ ማድረግ ያለብን ኃላፊነቶች ምንድን ናቸው በሚለው ዙሪያ የጋቢና ቪ የዕለቱን ውይይት ነው እያደረግን ያለ ነው። የምስራች እንግዳችን ስልኩ ተቋርጧል። ኤልያስ አስማረ እንደሚለኝ ከሆነ ስልኩ ድጋሚ ሊገባለት አልቻለም። እስከዛው ድረስ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪ መደመጡን መታየቱን ይቀጥላል። ተወያያችን የምስራች ተመልሳ መታለች። ዛሬ እንግዲህ አንዳንድ ችግሮች ያጋጠሙን ይመስላል። ቀር ከመጀመሪያው ጀምሮ ስልኮች የተቋረጡብን ነው። የጋበዝናቸው ለውይይት የጋበዝናቸው ሰዎችም በዛ ምክንያት ሊገቡልን አልቻሉም። ምስራች ግን ድጋሚ ተገኝታለች። ምስራች እንግዲህ ሀሳብሽን ቀጢ፣ እንደ ግለሰብ ማድረግ ያለብን ነገሮች እየተናገርሽ ነው የተቋረጠው።
አሁን እንዳልኩሽ ሀገር ማለት የግለሰቦች ወይ አንዳንድ ግለሰቦች ስኬት ነው። የአንድ ቤት የጎረቤት እያለ የዛ ውቅር ነው ሀገር የሚሆነው እና ራሳችን ግለሰቦች ራሳችንን ካልወደድን ከነገሮች ራ ካልተቆጠብን የምናየውን ሶሻል ሚዲያ ጨምሮ ማለት ነው ትንሽ አንድ ቦታ የተለኮሰ ነገር ያን ኢኖር ስለሆነ አሁን ላይ ባለው ቴክኖሎጂ አንድ ቦታ ያለ ነገር ለዓለም ነው በሰከንድ ውስጥ የሚደረስ ሆነ አክቹዋል ቦታው ላይ የተፈጠረው ነገር ሌላ ሆነ በአላስፈላጊ ነገር ደግሞ እየተጋባ አላስፈላጊ ነገር ውስጥ ይገባ። እያንዳንዳችን ግለሰቦች ራሳችንን ቁም ብለን ማየት ከምናደርጋቸው ሊንኮች መጀመሪያ ቀርባል ራሳችን አጥንተነው ያን ነገር ማመን ከዛ በኋላ ነው እነኛ ነገሮች ኢፌክት አላቸው ሀገር ላይ። ምክንያቱም ሀገር ይህን ለሰዎች ይቀርቀን ስለሆነች ይህን ለሰዎች ይቅር ስለሆነች ማለት ነው ያሁንም ግለሰብ ራሱን መግዛት መቻል አለበት። ራሱን ሲገዛ ራሱ ሀገር ሰላም ማስገኝበት ምንም አይነት ምክንያት አይፈጠርም ከእግዚአብሔር ጋር።
እውነት ነው። እስቲ ከውሳኔ ሰጪዎችስ ምን ይጠበቃል? ይህንን ስል ምን ለማለት ነው? ከመንግስት ባለስልጣናት፣ ከሃይማኖት መሪዎች፣ እንግዲህ ኃላፊነት ቦታ ላይ ካሉ ሰዎች ምን ትጠብቂያለሽ? እንደወጣት
በእርግጥ እንዳልሽ ነው መንግስትም የራሱን ኃላፊነት አለበት። የሃይማኖት ተቋምም የሃይማኖት አባቶችም የራሳቸው የሆነ ኃላፊነት አለባቸው። መንግስት መጀመሪያ ወጣቱ ምን ይፈልጋል የሚለውን ነገር ማጥናት ያስፈልገዋል። ይህን ትክክለኛ የሆነ ሪሰርች መሰራት አለበት። ቁጭ ብሎ ቢሮ ላይ የሚሰራ ሳይሆን ወርዶ መሬት ላይ ምን ይፈልጋሉ የሚለውን ነገር ለምንድን ነው እንደዚህ የተጠበቀው፣ ማን ምንም ስለፈለገ ነው እንደዚህ እያረገ ያለው የሚለውን ነገር ማጥናት አለበት። የሃይማኖት ተቋማትም የሃይማኖት አባቶችም ደግሞ ልጆቻቸው ማስተማር የስነ ምግባር ትምህርቶችን እነኝን ራሳቸውን መግዛት እንዲችሉ ማብቃት አለባቸው ብዬ አስባለሁ።
እሺ፣ እንግዲህ የመጨረሻ ጥያቄ ነው የሚሆነው። አንቺ እንደ ግለሰብ አዲሱን ዓመት እንዴት ነው የተቀበልሽው? ምን አይነት ነገሮችስ አቅደሻል በህይወትሽ ላይ?
አዲሱን ዓመት እግዚአብሔር ይመስገን በአዲስ ስራ ነው እየጀመርኩ ያለው። ከዚህ በፊት ሌላ ቦታ ሰራ ነበር፣ በሰሜን ኢትዮጵያ ሚኒስትር ነው። አሁን ደግሞ ልክ ይህ አመት ሊገባ ሲል አይቲ ኦፊሰር ላይ ወደ ባንክ ኢንዱስትሪ ተቀላቅዬ በአዲስ ተስፋ በአዲስ ኑሮ ማለት የሚቻል ደረጃ በአዲስ ተስፋ በአዲስ አእምሮ ነው አዲስ አመትን እየተቀበልኩ ያለው።
ደስ ይላል። እውነት ነው። አዲስ አመት እንግዲህ ሲመጣ ምንም እንኳን ቀርመሽቶ ቀን ቢነጋም የሚሰጠው ተስፋ አለ፣ የሚያመጣው የሚፈጥረው ነገር አለ። እንግዲህ ውይይታችንን ለማጠቃለል ያህል ያነሳናቸው ነገሮች አሉ። ሁሉም ሰው እንደ ግለሰብ ኃላፊነት አለበት ብለሻል። የመንግስት ባለስልጣናትም ደግሞ ወጣቱን ወረድ ብለው በደንብ አውቀውት ቢያጠኑትና ኃላፊነቶችን ቢወስዱ ለወጣቱ እድል ቢፈጥሩ ብለሻል። ጥሩ ጥሩ ሀሳቦችን ነው ያነሳሽው። ቆይታችንን እንግዲህ እዚህ ላይ አጠናቀናል። ወደ ሌሎች መሰናዶች ነው የምናልፈው እና የምንደው መጨረሻ ላይ መጨመር የምትፈልጊው ነገር ካለ እድል ልስጥሽ፣ ካልሆነ ወደ ሌሎች መሰናዶች እንሻገር። የምስራች
እሺ፣ ማለት የምፈልገው መላ የኢትዮጵያ ነው እንኳን አደረሳችሁ ማለት እፈልጋለሁ። እንኳን ለ2015 ዓመተ ምህረት በሰላም አደረሰን ማለት እፈልጋለሁ። አዲስ ዘመን የአንድነት፣ የተስፋ፣ የፍቅር፣ የመተሳሰብ እንዲሆንልን እመኛለሁ።
እሺ እሺ፣ በጣም ነው የምናመሰግነው። የምስራች ዘውዱ ከቅርብ ጊዜ የተመረቀች ናት፣ እንዲሁም ደግሞ የአይቲ ባለሙያ ናት። ከጋቢና ቪኦኤ ጋር መሰናይ የሆኑ ሀሳቦችን ጊዜዋን ሰውታ ስላካፈለችን እጅግ አብዝተን እናመሰግናለን። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊን የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ነው። ጋቢና ቪኦኤ በየዕለቱ ለሰላሳ ደቂቃ ያህል የሚተላለፍ የሬዲዮ በቴሌቪዥን መሰናዶ ነው። ትኩረቱን ወጣቶች ላይ ያደረገ ነው። ኢትዮሳት ላይ ታገኙናላችሁ። እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ ላይ ልታገኙን ትችላላችሁ። አስተያየትና ጥያቄዎቻችሁን ቪኦኤ አምሃሪክ ፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ ብትጽፉልን ይደርሰናል። ተሳተፉ፣ የእናንተ ሆኖ ስልካችሁን ብትተውልን እኛ ራሳችን ደውለን እናገኛቸዋለን። በመቀጠል ደግሞ የምናልፈው እዚህ ሀገር ውስጥ ነዋሪነቷን ዩናይትድ ስቴትስ ውስጥ ወዳደረገች ወጣት የልጆች ታሪክ ጸሐፊ ነው። ታቲያና ክፍሌ ነዋሪነቷን በዚህ በዩናይትድ ስቴትስ ግዛት ነው ያደረገችው። የህጻናት መጽሐፍት ደራሲና የህጻናት ሙዚቃዎችም አዘጋጅ ናት። በተከታታይ ለአንባቢያን ባደረሰቻቸው መጽሐፍት ትውልደ ኢትዮጵያውያን ህጻናት ከባህላቸው ጋር እንዲተዋወቁ፣ እሴታቸውን፣ ሀገራቸውን እንዲያውቁ እንዲሁም ደግሞ የሀገር ፍቅር እንዲያዳብሩና የወላጆቻቸውን የአፍ መፍቻ ቋንቋ እንዲለምዱ በማገዝ ላይ ትገኛለች። ሀብታሙ ስዩም በቅርቡ በተደረገው ቴስት ኦፍ አፍሪካ ትርኢት ላይ ታቲያናን አግኝቶ አነጋግሯታል።
እቴሜቴ የእውቀት ሽታ አነበብሽ መጽሐፉን ማታ።
ታቲያና ክፍሌ ከሚልዋኪ ዊስካንሰን የመጣሁት የተማራው በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ ማሉ በዩቲዩብ ላይ።
ታቲያና ይህንን ስራ ከመቼ ጀምሮ ነው መስራት የጀመርሽው? ወደ ስራው እንድትገቢስ ያነሳሳሽ የገፋፋሽ ምክንያት ምን ነበረ?
የጀመርኩት የዛሬ 2 ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ፣ ቀድጅ እገለዋለሁኝ። ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ እዚህ በአማርኛ። ግን አይምሮ የሚገነቡ የልጆችን ልብ ለፍቅር፣ ለሰላም፣ ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሳሁት።
የምትጽፊያቸው መጽሐፍት በምን ላይ የሚያተኩሩ ናቸው? ለልጆች ምን አይነት ትምህርቶችስ ነው የሚሰጡት?
የመጀመሪያ መጽሐፌ ስለ ሀሁ ነው። ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ እስፔሻሊ በውጭ ለሚኖሩ ልጆች። ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ ማይንዳቸውን እንዲጠቀሙ እንደሚወደዱ ኢንስፓየር የሚያደርግ ሞር ወደዛ ነው የሚያደለው። ሞር ማይንድ ዲቨሎፕመንት ነው።
እንደዚህ ያሉ መጽሐፍትን በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ህጻናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው
ለልጆች? አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ ሞር ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚህ ሀገር ያለው መኖሩን ሲመለከቱ ፕራውድ መሆን ይጀምራሉ፣ ደስተኛም ይሆናሉ እና ሞር አክሴፕት እያደረጉ ይመጣሉ ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው።
እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ አዘጋጀሽ? ከአንባቢያን ያገኘሽው ምላሽ በተለይ ከወላጆች እና እዚህ ካሉ ህጻናትም ምን አይነት ምላሾችን እያገኘች ነው?
በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግ እና እንግሊዝኛው ደግሞ ለብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን 6 መጽሐፎች ታትመዋል። አሁን 7ኛው መንገድ ላይ ነው፣ ኖቬምበር ላይ ይወጣል እና ብዙ እቅዶች አሉ። ከዚህ በኋላ ፊሽታ ደ ቶኪንግ ፊሽ፣ ፊሽታ የምታበራው አሳ፣ ፊሽታ እና የልጆቹ አባት፣ ሀገዕዝ፣ አንተ የምታበራ ኮከብ ነህ፣ አንቺ የምታበሪ ኮከብ ነሽ፣ አዲስ የወጣው ደግሞ ጊዜን በጊዜ።
ታቲያና፣ የመጪ ዘመን እቅድሽ ምንድን ነው?
ለወደፊት በኢትዮጵያ ውስጥ ላይብረሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብረሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን በእንግሊዝኛም፣ በተለያየ በኦሮምኛም፣ በትግርኛም በተለያየ ቋንቋ አቫይለብል ሆኖ እንዲደርሳቸው አንደኛ። ሁለተኛ ደግሞ አኒሜሽን ያላንም እሱንም እየሰራሁኝ ነው ያለሁት። ዩቲዩብም አለን፣ የኢትዮጵያ ሙዚቃዎች አሉን። ቴሜቴን በዛ በበጋን እኔ ነኝ ኢትዮጵያ የሚሉ ቤላ ቤላ፣ ጊዜም በጊዜ ራሱ የራሱ የሆነ ሙዚቃ አለው እና ሞር እነ ማይንድ ዲቨሎፕ የሚያደርጉ ሙዚቃዎች አኒሜሽኖች የመስራት ነው እቅዴ። ተጀምሯል፣ እግዚአብሔር ደግሞ የሚያከናውንልኛል።
አመሰግናለሁ።
አመሰግናለሁ።
ሀብታሙ ስዩምንና እንግዳውን ታቲያና ክፍሌን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ጤና ዘገባ ነው። የአሜሪካ ድምጽ ዘጋቢዎች በወባ ዙሪያ ያሰናዱትን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች።
አር 21 በሚል ስያሜ የሚጠራው የወባ ክትባት ከሶስት ዙር በኋላ አበረታች ውጤት አሳይቷል። ሆኖም ዋናው አስቸጋሪ ነገር ሆኖ የቆየው በሽታ የመከላከል አቅሙን ይዞ እንዲቆይ የማድረጉ ሂደት ነው።
አንዱ አሳሳቢ ነገር የነበረው ክትባቱ ለጥቂት ወራት ብቻ የሚቆይ የአጭር ጊዜ የመከላከል አቅም ብቻ ይኖረዋል የሚለው ነው። ዛሬ ያወጣነው መረጃ ግን ይህ አለመሆኑን በትክክል አሳይቷል። የማጠናከሪያ ክትባት ከተሰጠ ከሁለት ዓመት በኋላ በተደረገ ክትትል 80% ብቃት ያለው መሆኑ እጅግ የሚያበረታታ ነው።
በቅርቡ የተካሄደው የሁለተኛ ምዕራፍ የሙከራ ሂደት በቡርኪና ፋሶ ናኖ የተሰኘ ከተማ የሚኖሩ ከአምስት ዓመት እስከ 17 ዓመት ያሉ ልጆችንም ያካትታል። ላንሰት በተሰኘው የሕክምና መጽሔት የታተመው ውጤትም ከፍ ያለ መጠን ያለው የማጠናከሪያ ክትባት የወባ በሽታን ከመከላከል አንጻር 80% ብቃት እንዳለው አሳይቷል። የጎንዮሽ ጉዳትም እምብዛም አልታየበትም።
ይህን
ጥገኛ ተውሳክ በክትባት ለማጥፋት እየሞከርን ነው። ቫይረስ አይደለም፣ በሺዎች የሚቆጠሩ ዘረመሎች አሉት። ስለዚህ ክትባቱን ለመስራት እጅግ ውስብስብ ነው። ከመቶ በላይ በቤተ ሙከራ እየታዩ ያሉ አሉ። ይሄ ግን እስካሁን ካገኘነው እጅግ የተሻለው ውጤት ነው። በጣም ተደስተናል።
በቅርብ የወጣ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ብቻ ወደ 627,000 የሚጠጉ ሰዎች በወባ በሽታ ሕይወታቸውን አጥተዋል። ከነዚህ ውስጥ ደግሞ አብዛኞቹ ከሰሃራ አፍሪካ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከአምስት ዓመት በታች ያሉ ሕጻናት ናቸው። የዓለም የጤና ድርጅት ለመጀመሪያ ጊዜ አርቲኤስ የተሰኘው የወባ ክትባት እንዲሰጥ በጥቅምት ወር ፈቃድ ሰጥቶ የነበረ ሲሆን አር 21 የተሰኘው ክትባት ደግሞ የበለጠ ተስፋ ሰጪ ሆኖ ቀርቧል።
የጋቢና ቪኦኤ የማክሰኞ ምሽት መስከረም 3 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ስልክ ቁጥራችሁን ብትተውልንም መልሰን እንደውላለን። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ። ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።